ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። በቅርብ ጊዜ የኢትዮጵያ ኪነ ጥበብ ታሪክ ውስጥ አንድም ብዙም የሆኑ ትጉህ ከያንያንን ጥቀሱ ቢባል የማይረሳ ስም ነው ፈቃዱ ከበደ የሚለው። ሜዳሊያን፣ ህንደኬንና ባቢሎን በሳሎንን በመሰሉ ቲያትሮች የመዲናዋ የቲያትር አፍቃሪያን ያውቁታል። እሱ ግን በዚያ አይወሰንም። በበርካታ የቴሌቪዥንና የራዲዮ ድራማዎች ላይ አሻራውን በመተው በመላ ኢትዮጵያ በርካታ አድናቂዎችን አፍርቷል። በአጫጭር የሥነ ጽሑፍ ሥራዎቹ ከአንባቢያን ጋርም የተዋወቀው ፈቃዱ መምህርም ነው። ወጣቶችን ከኪነ ጥበብ የሚያቀራርብ የውስጥ ስጦታቸውን በትምህርት የሚያዳብር የኔታ መሰል ስኬቶቹን የተመለከቱ ለሽልማት መርጠውታል። የመሰናዶ እየተጠናቀረ ባለበት ሰዓት ሐምሌ 12 2013 ዓ.ም የኢፌዴሪ ባህልና ቱሪዝም ሚኒስቴር ለኪነ ጥበብ ባለሙያዎች ባዘጋጀው የውቅናና ሽልማት ስነ ስርዓት ላይ በቲያትር ዘርፍ የዛሬ ምሽት እንግዳችን ፈቃዱ ከበደ የገንዘብ የምስክር ወረቀትና የሜዳሊያ ሽልማትን ከወሰዱት መካከል አንዱ መሆኑ ተሰምቷል። እንኳን ደስ ያለህ ለማለት እንወዳለን። እኛ ወበቋ ከጨመረው ከዋሽንግተን ዲሲ እሱ ደግሞ የክረምት ዝናብ ከሚያረሳት አዲስ አበባ በቴክኖሎጂ ድልድይ ተገናኝተናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ለፍቃዱ ያቀረብንለት የመጀመሪያው ጥያቄ በተደጋጋሚ ምን አይነት ሱስ አለብህ ስትባል የስፖርት ሱስ አለብኝ ትላለህ። እንደ ስፖርት ፍቅርህ በታዋቂ ስፖርተኝነት ልናውቅ ሲገባ እንደምን እውቅ ተዋናይ ለመሆን መረጥክ? የኪነ ጥበብና ያንተስ ወዳጅነት ከየት ይጀምራል የሚል ነበረ።
እውነት ነው። በምኖርበት በቄራ አካባቢ ጎበዝ እግር ኳስ ተጫዋች ነበርኩኝ። የተለያዩ ስፖርቶችን እሰራ ነበር፣ የተለያዩ ነገሮችን እሰራ ነበር። ግን በኋላ ላይ ምን ሆነ? ወደዚህ ያንንም ስፖርትም እየሰራው ወዲያ ወዲህ እያልኩኝ የሚገርመው ግጥም የመግጠም አካባቢያችን ላይ በጣም ብዙ ገጣሚዎች ነበሩ። የተለያየ ስቶሪዎች የሚሰሩ ሰዎች ነበሩና ወደዛ በጣም ሳብ ነበር። የሚገርም ግን አጥቂ እንግዲህ አሁን እንግዲህ ቀላል አይደለም። እንግዲህ አረጀን እንግዲህ እድሜም የገፋም ቢሆን ግን በሳምንት 4 ቀንና 5 ቀን ስፖርት ከመስራት ወደኋላ አላልኩም። ፈለቀ የማረዋ አበበ የሚባል እጅግ ማደንቀው ጎበዝ ተዋናይ፣ ጎበዝ ተርጓሚ፣ ጎበዝ ገጣሚ፣ ጎበዝ ደራሲ ምን ይላል? ይበሳጫል። ብስጭት ብሎ አንተ ጎበዝ ሯጭ መሆን ትችላለህ እኮ ምን አለበት ጎበዝ ሯጭ፣ ጎበዝ ኳስ ተጫዋችና ጎበዝ ተዋናይ መሆን እኮ ይቻላል ይላል። ሜዳሊያ ቲያትርን ሲያይ እና እኔ ግን ጥሪ ያው መክሊት የሚባለው ነገር ወይ ጥሪ የሚባለው ነገር ቀጥታ ወደ አርቱ ወደ ቲያትሩ የመጫወት ቲያትር የማዘጋጀቱ ፊልም የመጫወቱ እንግዲህ ሀገራችን ላይ ፊልሙ በከፍተኛ ደረጃ ተሰርቷል የሚባለውን ነገር ባይኖርም ቲያትሩ በከፍተኛ ደረጃ በፍቅር በተለያዩ ነገሮች እየተሞከረ ነው። ወደዛ ውስጥ አለሁኝ እላለሁ። እንግዲህ ወደ ተዋናይ ለመሆን የመረጥኩት ይገርማል። እኔ ከልጅነቴም ጀምሮ ግጥም ስጽፍም የሆነው ነገር ስሞካክርም ልቤ ድንገት የሚለው ወደ ትወናው ነው። እንግዲህ ከዛ ልፌ እንዳልኩ ቀላል አይደለም። እንግዲህ ወደ 20 ዓመት እያስቆጠርኩኝ ነው።
ያለ ረፍት ቲያትሮችን አከታትሎ ከሚሰሩ ትጉህ ተዋንያን መካከል አንዱ ነህ። የፊልምና የተከታታይ ድራማ ስራዎች ላይም በተደጋጋሚ ትታያለህ። ለብሳቸው የምትጫወታቸው ገጸ ባህሪያት ሳይጣረሱብህም ወይ? ሁሉም መድረክ የሚፈልገውን ብቃት ስለማምጣት የምታደርገው ልዩ ዝግጅት አለ ወይ?
በደንብ ነው ማብቃቃው። ለምሳሌ ወቅቱ ላይ ሐሙስ የኮከቡ ሰው የሚል ነፍሱን የማርጋሽ አለሙ ገብረአብ የተረጎመው የጀርመናዊ ደራሲ ዳግማዊ ፈይሳ ያዘጋጀው አማኑኤል ሀብታሙ መስከረም አበራና እኔ ፈቃዱ ከበደ የምንጫወትበት እንዲሁም እንዳለ ብርሃኑ የሚጫወቱበት ቲያትር እሰራለሁ ሐሙስ። ከእንደገና ደግሞ እሁድ ባቢሎን በሳሎን ለረጅም ዓመት የታየ ትነ ክፍል የደረሰውና ተስፋዬ ገብረሃና ያዘጋጀው ባቢሎን በሳሎን የሚባለው ቲያትር አለማየሁ ታደሰ፣ ሉሊ አሻጋሪ፣ እንጸተ ታደሰ፣ ፈቃዱ ከበደ፣ ስናፍቅሽ ተስፋዬ፣ ራይል ተሾመ፣ ዳንኤል ተገኝ፣ ጌታቸው ስለሺ፣ ሰላማዊት በዛብህ እነዚህ የሚጫወቱበትን ቲያትር እጫወታለሁ። ከኮሮና በፊት ደግሞ ሀገር ፍቅር ከመጋረጃ በስተጀርባ ገራገር ከእንደገና ደግሞ የተለያዩ ቲያትሮችን እጫወት ነበር። ይሄን ማድረግበት ምክንያት አጥቼ ምንድነው በደንብ ወድጄው ነው የምጫወተው። እውነት ለመናገር ቢኒያም ወርቁ የዛሬ ምናምን አመት 51 ቀበሌ ቄራ አካባቢ ያሉ ትልልቅ አዳራሾችን ሲያሰለጥነን ወደን ይሄድነው። ሌላ ፊልም የቴሌቪዥን ድራማ የሬዲዮ ድራማ አልነበረም፣ ቲያትር ነበር። ቲያትሩን ወድጄ ስለምሰራ ለቲያትር ተሰጥቼ ነው። ለዚህም ነው አሁን ለምሳሌ ቲያትር ሰርተ ቤት ላይ ኖር ይችላል፣ መኪና ላይ ኖር ይችላል፣ የተለያየ ነገር ላይ ኖር ይችላል፣ ግን ደስታ አለ። ቤተሰብ ልትበድል ትችላለህ፣ ልጆች በፈለጉበት ደረጃ ተቀማጥለው ምናምን ላያድጉ ይችላሉ፣ ግን ደስ የሚል ኢትዮጵያዊ አስተዳደግ ለማሳደግ ዲሲፕሊን ሆኖ እንዲኖሩ ለማድረግ በንባቡ በተለያየ ነገር የታነጸ ባህላቸውን የሚያቆሉ ልጆች ለማድረግ ጥረት ታደርጋለህ። ሌላው ደግሞ እውነት ለመናገር ቢዚ ነኝ ካላልክ በስተቀር ይቻላል። ማመቻቸት ላድርገው ካልክ የማታደርገው ምንም ነገር የለም። ስለዚህ ቲያትሮቹን ስሰራ በፕሮግራም ሰራለሁ። በነገራችን ላይ ቀልድ አላውቅም። በቀጠርከኝ ሰዓት እመጣለሁ። ልጆቼን ምናምን አይታል። በነገራችን ላይ ልጆቹን ሳሰራን የተለየ ነገር ተጠቅሜ ሳይሆን ይህን አርት እኔ ስሰራ በደንብ ተሰቃይቼ በደንብ ብዙ ሰዎች አሰቃይተውኝ አዳራሽ ተከልክዬ ቆሻሻ ቦታ ሰርቼ የመጣሁት። ስለዚህ እኔም ወደውን ሙያ ደግሞ የሆኑ ልጆች መጥተው ሲወዱልኝ ወድጄ ሳይሆን በግዴ ተቸግሬ ማስተምራለሁ። ስለዚህ ልጆቹ እንዲያውቁ ከእንደገና ማወቅ ብቻ ሳይሆን ከእኔ የተሻለ እውቀት እንዲኖራቸው ፍቃዱ ተማሪዎቹ በለጡት ካልተባለ እኔ አላስተማርኩም። ሁሌ ተኮፍሼ ሁሌ እኔን አንደኛ አድርጌ መሆን አልፈልግም። ይሄ ብዙ የተለመደ ነው። ሁሌ እስኪሞቱ ድረስ አንደኛ ነን የሚሉ መምህሮች፣ አንደኛ ነን የሚሉ አርቲስቶች ያሉበት ሀገር ላይ ያለ ነው። እኔ ደግሞ ይሄን አልፈልግም። ተማሪዎቼ ድብን አድርገው ካልበለጡኝ እኔ የመጨረሻ ነው አስተማሪ አንዱ ነኝ። ስለዚህ ሰዓቴን በአግባቡ ተጠቀማለሁ። ቲያትር ሲኖርኝ ቲያትር እሄዳለሁ በሰዓት። ለዚህም ነው ዲሲፕሊን የሚባለውን ነገር ተማሪዎችን አስተምራለሁ፣ ለማስተማርም ሞክሬያለሁ። ሌላው ደግሞ ገጸ ባህሪዎቹን ካልከኝ መጀመሪያ እኔ የምደሰተው አንተን ለማስደሰት ወይ ደግሞ አዘጋጅ መጥቶ እንዲያደንቀኝ ወይ አብሮ የሚሰሩ ተዋናዮች እንዲያደንቁን ሳይ መጀመሪያ የምሰራውን ስራ እወደዋለሁ ወይ ገንዘብ እውቅና ምናም የሚባለው ነገር አንተ ድብና አርገ ከሰራ መምጣቱ አይቀርም። ስለዚህ ካራክተሩን ፈለጋ የሚፈልገው ቦታ ድረስ ይሄዳለሁ። የሚፈልገው ቦታ ደላላ ከሆነ ደላሎች ያሉበት ቦታ፣ ሌባ ከሆነ ሌቦች ያሉበት ቦታ፣ የሆነ ነገር ከሆነ የሆነ ቦታ፣ ሰከራም ከሆነ ጠጅ ቤት ሊገባ ይችላል ወይ የሆነ ቦታ። እና ይሄን ደግሞ አንዳንድ ደጋግና ጎበዝ መምህራኖች ያስተማሩን ትምህርትን በብቃት እወጣለሁ። በዚህ መልኩ በደንብ አድርጌ ለመስራት እሞክራለሁ። ለዚህም ነው እንግዲህ እግዚአብሔር ይመስገን እኔ 20 ዓመት ሙሉ ከመድረክ አልወረድኩም። አንዳንድ ሰዎች በእንትን አዋርድ ወስደሃል ተሸልመሃል ሲሉኝ የመድኃኒዓለም ተሸላሚ ነኝ። ለምን ሲሉኝ ሁሉ ጊዜ መድረክ ላይ ያለው ሁሉ ጊዜ ስራ ላይ ያለው ምለው ለዛ ነው።
አይኔ ያየ እኮ ስም የብር ስም ሆኗል። እንኳን የብር ለምን የላጥፋ ነው ምን ያገባኝ። በዚያም ብሎ ያብላልኝ ስማ ከፊ። በዛ ላይ ደግሞ አድናቆት ውስጥ አቤት አድናቆት እንዴት ደስ ይላል። ነሲቡ ምስትር አስጠብከው፣ ነሲቡ ድንቅ ጋዜጠኛ፣ ነሲቡ የፕላኔታችን ምርጥ ጋዜጠኛ። አቤት አድናቆቱ እንዴት ደስ እንደሚል
በሰው ጽሁፍ።
ያው እንግዲህ ሰው ባለው ነው እንግዲህ።
ቲያትር ሀብታም የማይኮንበት የጥበብ ዘርፍ ነው ይባላል። ፍቃዱን ለአመታት ከዚህ የጥበብ ዘርፍ ጋር አዋዶ ያቆየው ሚስጥር ምንድን ነው?
እኔ መንፈስ ነው ምለው። አሁን ለምሳሌ ባለቤቴ አንዳንዴ ይገርማታል። ምንድን ነው ትለኛለች። ለምሳሌ 5 ወር ሙሉ ምንም ገንዘብ ላታገኝ ትችላለህ። አይገርምም? 5 ወር ሙሉ የቤት ኪራይ ላትከፍል፣ 5 ወር ሙሉ ብዙ ነገሮች እሷ ልትሸፍን፣ የቤት ነገር የምናምን ምናምን። ያው መቼም እንደምታውቀው 40 ዓመት 50 ዓመት ምናምን በጥበቡ ላይ ሰራን ያሉት ሰዎች ራሱ ቤት የላቸውም መኪናም የላቸውም ምናምን። እና ትትል የተውነ ብታየው እላለሁ መንፈስ ነው መንፈስ። ይሄ አሁን አንዳንድ ሰዎች ስለ ዛር የዛር መንፈስ ታውቃለህ፣ ስቡ የሚያስቀር ይሄ በሃይማኖትም ከሄድክ በጣም ከመንፈሳዊ ህይወት ጋር ይሄዳል። ምክንያቱም ምን መሰለህ፣ መድረክ ላይ ሆነ ስካራም ሆነ ሳካ መጠጥ እየጠጣ የስካርን ቆሻሻነት የስካርን ቤት አፍራሽነት ታሳያለ። ጫት ቃሚ ሆነ የጫትን ኢየሱስን መጥፎ ነገር መታሳየው መድረክ ላይ ነው። ልክ አንድ አባት መድረክ ላይ ሆነው ወይ ቤተ መቅደስ ወይ አንድ ሙስሊም የስብከት ቦታ ላይ ሆነው ይሁን ይሁን ነገር አስተምረው 30 40 ሰው እንደሚመልሱት ቲያትርም የራሱ የሆነ ትልቅ ኃይል አለው እና ከምነግር በላይ መንፈሱ ከባድ ነው። ለዚህም ነው እየተቸገርክ እኔ እኮ ይኸውልህ የዛሬ ምናምን አመት እኮ ከሰፈሬ ከቄራ 4 ኪሎ ድረስ የሄድኩ ቲያትር ማር ነበር መሄዱ ነው እንደሚገርም መሳሳል በላ ደግሞ ተመረ ወደ ቄራ መለሳለሁ ምናልባት በቀን አንድ ልት በላ ሁሉ ትችላለህ። ስለዚህ የቲያትር መንፈሱ እጅግ ከባድ ነው። አሁን ለምሳሌ ከዚህ ከኔ እንግዲህ 20 አመት ሆነኝ ከዚህ ከ10 አመት በኋላ ፊልም አለ ምናምን አለ ዩቲዩብ ስራዎች አሉ ምናምን አሉ ብዙ ልጆች ቤተሰብ ለማስተዳደር ገንዘብ የግድ ስለሚያስፈልግ ምናምን ብለው ቲያትሩን እርግፍ አድርገው ተውታል። እኔ ግን እኔ አልተውኩት። ስለዚህ የመንፈሱ ቁርኝት ኦር ደግሞ ሰው ይላል በቃኩ ይላል እንዴው በቃ አንተ እኮ የተፈጠርከው ለቲያትር ነው ይላል ሰው ስላለ ሳይሆን እኔም ለቲያትር የተፈጠርኩ ስለሚመስለኝ ይሄው ቲያትርን የሞጥኝ ብዬ እስካሁን ድረስ አለው እንጂ እነስ ለመናገር ይወለ በሄሬ ቲያትር 2001 ላይ ቲያትር ስሰራ 75 ብር ነበር የሚከፈለው። በጣም በነግራችን ላይ አሳፋሪ ነው ሀገራችን ላይ ለአርቱ የሚሰጠው መንግስት የሚሰጠው ክብር ህብረተሰቡ አንዳንዱ ነው ማለት የሚሰጠው ክብር አንዳንዱማ እኛንም ሲያገኘን እንዴት ታያላችሁ እንዴ ይለናል። ልክ እንደ ሆሊውድ አክትረስና አክተሮች ግን የሚሰጠው ክብር በጣም ይወረደ ስለሆነ 25 ብር ነበር በመድረክ ቲያትር ሰርተ 25 ብር አንተኩ በቀን 25 ብር በላይም ታውጣለ እንደው ለትራንስፖርት ነው ማለት ከዛ 50 ብር ሆነ ከዛ 70 በ10 ምናምን አመት ብቻ። አሁን እኔ ፕሮፌሽናል እንግዲህ በቲያትር ዲፕሎማ አግኝቻለሁ በቲያትር ዲግሪ ተመረ ያለው በልምድ አለ ይሁን ሆኖ አሁን የሚከፈለኝ እኔ በመድረክ 500 ብር ነው። 500 ብር ምንም አይገዛም። ግን መንፈሱ በጣም ከባድ ስለሆነ የቲያትር ደስታው ለነግር አልችልም። 6 ወር ሙሉ ተለማምደ 6 ወር ሙሉ በሆነ ነገር ተበሳጭተ ቲያትሩ የተመረቀለት ግፍስ ብሎ ሌላ አዲስ ሰው ተሆናለ። ስለዚህ መንፈሱ ከባድ ነው። መንፈስ በቃ ከምነግር በላይ መንፈሱ ከባድ ነው። ስለዚህ ገንዘቡን አንድ ቀን አስቡ አጣቀም ገንዘቡማ በየቦታ ይከፈላል። ድንገት እኮ የሆነ ሰው ቦሌ መሃል ቺስታ ሆነ ምንም ገንዘብ ሳይኖር ወክ ይያረክ ወይ ከከረ እንዴ ፍቃዱ እንትን የሰራው ቲያትር እንደው በቃ መቼም ይቅርታ አርግልኝ እንደው ይሄን በማለቴ በጣም ይቅርታ አርግልኝ ዘፋኝ ቢሆን ግንባሩ ላይ ሸልመው ነበር እንደው የሆነች ነገር እንደው ምናም ይላል ሰው ይከፍላልና የልብን ከሰራ ወደ ከሰራ ይከፈላል። ልጆች ራሱ ጤነኛ ሆነው ከኖሩ ልጆች ብሩህ ጭንቅላት ካላቸው ከዚህ የበለጠ የመድረክ ክፍያ አለ የለም።
ካነሳ ነው አይቀር ኢትዮጵያ ተሰጥቶ ያላቸው ዜጎቿ ካሁኑ በላይ ተጠቃሚ ሆኑ ዘንድ ሐሳብ አበርክት ብትባል የምትጠቁመው አንድ የመፍትሄ ሐሳብ ምንድነው?
ኢትዮጵያ ተሰጥቶ ያላቸው ብዙ ልጆች አሏት በጣም ጅግ በጣም እኔ እንኳን ይኸውልህ ራሱ ተጠቅሜ ሳይሆን ግዴታዬ ነው ግዴታዬ ተለየ ዕውቀት ኖሮኝ ወይ ተለየ ተአምር በውስጤ ኖሮ ሳይሆን ያለኝን ግን ማካፈል ስላለብኝ ልጆች አስተምራለሁ። ልጆች በማስተምርበት ሰዓት በጣም እደነግጣለሁ እና አንዳንዴ እንደው አይ እኔ እናንተን ለማስተማር ሳይሆን ልንማማር ነው የመጣሁት እንላቸው በርካታ ልጆች አሉ። በጣም ተስጦ አላቸው። ግን እውነት ለመናገር ኢትዮጵያን ሳይሆን አፍሪካ ቱድም ይሄ ልጆቿን አታከብርም። ጋዜጠኛ በለው ተዋናይ በለው እግር ኳስ ተጫዋች በለው ምናምን አፍሪካ ልጆቿን በደንብ የማየት በደንብ የማስተዋል ነገር የላትም። ለዛም ነው ታለንት ያላቸው ልጆች የማታገኙና በዚህና በመሳሰሉት ምክንያት ተስጦ ያላቸው ልጆች ወደ ኋላ ይቀራሉ። ስለዚህ በእያንዳንዱ ሙያውን አክብሮ የሚሰራ ባለሙያ ካለ ግን ባለ ብዙ ተስጦ ባለሙያዎች ኢትዮጵያ አላት። እነሱን ከፍ አድርገን አክብረን ከሰራን ኢትዮጵያ ብዙ ባለሙያዎች አላት።
ፍቃዱ ቀደም ብለን እንደተከስነው በተለያየ የኪነጥበብ ስራዎች ውስጥ ተሳትፏል። ለብዙ ተመልካቾች የሳቅ የደስታ ምንጭም ሆኗል። ከልብ የማይወጡት 3 ስራዎችን ጥቀስ ብትባል የትኞቹን ትዘረዝራለ?
በአጋጣሚ ሆኖ ሀብትዬ አዘጋጆችም የሚሰጡኝ ፈገግ የሚያስብል ወይ ኮሜዲ ስራዎች ናቸው። በርግጥ ተለያየ ስራዎች ለምሳሌ ህልደኬን ማንሳት ይችላል፣ ዱር ያደረ ፍቅርና የተለያየ ስራዎችን ሲሪየስ የሆኑ ነገሮችን ሰርቻለሁ። እንደ አክተር እኔም ከዚህ በፊት ተጠይቄ አንድ አክተር ኮሜዲውንም ትራጀዲውንም የሚያስቀውንም ሲሪየስውንም ሁሉንም ነገር ካልተጫወተ ኮሜዲ ብቻ ወይም ደግሞ ትራጀዲ ብቻ አንድ አይነት ነገር ወይም ታይፕ አክተር የሚባል ከሆነ ተዋናይ አይደለም። ከዘመዶቹ ገንዘብ ፈልጎ የሆነ ድንች ወይ ቲማቲም ወይ የሆነ ነገር ወይ ደግሞ አትክልት ፍራፍሬ ወይም ደግሞ ጥራጥሬ መሸጥ አለበት እላለሁ። እና እኔ በአጋጣሚ ግን ብዙ ዳይሬክተር አንዴ እንደውም ኢንተርቪው ተጠይቄ ኮሜዲ ስራዎች ብቻ ነው በብዛት የምትጫወተው ሲባል አው ኮሜዲ ከባድ ነው በነገራችን ላይ ሰው ማስፈቅ የኢትዮጵያ ህዝብ ምክንያቱም አንተን ጨምሮ ሁሉም ሰው ኮሚክ ነው። አሜሪካም ያለው አውስትራሊያም እንግሊዝም ምንም ያለው ኢትዮጵያ ህዝብ አረብ ሀገርም ያለው በተለይ ኢትዮጵያ ህዝብ በጣም ኮሚክ ነውና የኢትዮጵያን ህዝብ ማስፈቅ ከባድ ነው። እና እኔ ደግሞ ለዚህ እግዚአብሔር ለዚህ ስለሰጠኝ ደስ ይለኛል። ግን ጥቀስ ካልከኝ ሜዳሊያ የሚባለው ሯጮኝ የሰራሁት ብዙ ሯጮች የወደዱት እና ዘፋኞች የወደዱት ቲያትር እኔም ደግሞ ሩጫ ያው ከባድ ሙያ እንደሆነ አምናለሁ ሜዳሊያ ቲያትር በአንደኝነት አስቀምጠዋለሁ። አሁን በመታየት ላይ ያለው ደግሞ ባቢሎን በሳሎን የሚሰኘው ቲያትር በጣም የሳቅ ምንጭ ነው። አሁን ድረስ እንግዲህ እና አለማየሁ ታደሰን ለሉላ አሻጋሪ እንግዲህ ዛሬ 20 ዓመት ሊጀምሩት እኔ ደግሞ እና ዳንኤል ተገኝ ደግሞ ከገባን 12 ዓመት ሆኖታል። እንግዲህ አስብ ይሄን ማመት በሳቅ እየታየ ነው። አንዳንድ ሰዎች እንደውም ሌላ ቲያትር አትችሉም እንዴ ወይ አትሰሩም እንዴ ይባላል። ግን አንተም እዚህ ላይ ጥናት ማድረግ ትችላለህ። በሰለጠነው ዓለም ላይ 20 ዓመት ከዛም ዓመት በላይ አንዳንድ ቲያትሮች የተለያዩ ተዋናዮች እየተለዋወጡ ይታያሉ። ከዛ ደግሞ አገር ፍቅር የተጫወትኳቸው ብዙ ቲያትሮች አሉ። መስተፋቅር የሚባል ቆንጆ ቲያትር ነበረ። የማኪያቬሊ ቲያትር ነው፣ ዳግማዊ ፈሪሳዊ ያዘጋጀው። ኃይሉ ጸጋዬ የጻፈው ከራስ በላይ ራስ የሚባል ከአበበ ተምትም ጋር ከሄለን በድሉ ጋር ከሄኖክ ጌታቸው ጋር የተጫወቱ ቁጥ ቆንጆ ቲያትሮች አሉ። በአጋጣሚ እድለኛ ሆኜ ከመወዳቸውና ከማከብራቸው አሪፍ አዘጋጆች ጋር ተጫውቻለሁ። እንግዲህ እነዚህ ቲያትሮች ለኔ በጣም የሳቅ ምንጭ ናቸው ላለው አፍ ነው።
ናቆኛል
ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አስተባብረህ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችህስ በምን ሁኔታ ላይ ይገኛሉ?
ይህን ያደረገኝ ምን መሰለህ? ቄራ 51 ቀበሌ 42 ቀበሌ 43 እንደዚህ የተለያዩ አዳራሾች እኔ ቢኒያም ወርቁ ነው እንግዲህ የኛ ኮች እንለዋለን ሞሪኖ ነው የምንለው በቲያትር በኳሱ ሞሪኖ ያው እንት በተለያየ ምክንያት እንደሚወጣኛ ደግሞ ቢኒያም ለኛ ቢኒያም ወርቁ አሰልጣኛችን ነው። ቲያትር ያኔ ያስጀመረን በተልጅነት ልጅ ይያለን የዛሬ 20 ዓመት ልጅ ይያለን እንግዲህ ከትምህርት ቤት ወጥተን ወዲያ ወዲህ ምናምን ስንል እሱን ያስተማረንና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል 14 ነው ቲያትር ማር ነበር የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያጠን አጥቼ እኔ ከአራት ኪሎ ቄራ እየተመላለስኩ ማር ነበር። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ይማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃፍ ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት መሞከሩ ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ ቃሪያን እንነግድና እናትረፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ 10 ብር ምሽጣውን 50 ብር ምሽጥ አይደለም ያሉት እንወደውን ሙያ ወደውን የመጡት ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅቼ ተጠንቅቄ ነው ሄጄ የምሰጠው ምክንያቱም ያለፍኩበትን ነገር አቃለሁ ከእንደገና ደግሞ የቲያትሩን ቅድም ጠቅሼላለሁ ቲያትሩ መንፈስ አቋሉ እንዴት ከባድ እንደሆነ እንዴት ይበላል የወገብህን ማሉን እከክ ብትባል በቃ በጣም ወይ ሰው ካላከከለ በጣም አስቸጋሪ ነው የቲያትር ህይወት የመድረክ ህይወት በጣም ከባድ ነው ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት እግዚአብሔር የሰጠኝን ጸጋ በንባብ በትምህርት ያገኘኋትን ከተለያየ ቦታዎች ከጓደኞቼም ከትምህርትም ከመጽሐፍም ያገኘሁትን ነገር ለመስጠት ስግብግብ ብዬ ሄደው በዚህ ምክንያት ነው ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ላይ ያሉት አንዳንዶቹ ምን አንዳንዶቹ አብዛኞቹ ደግሞ በልጠውኛል ስለዚህ እንዴት እንደምደሰት እና ቀድምም ተቀሽላለሁ ዘላለም ዓለማችንን አንደኛንን ከሚሉ አንዳንድ ሰዎች ይሄኛው ደስ ይላል መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለበት አንተ ምክንያቱም እኔ ማስተመረው እንዲበልጡኝ ነው እንዲበልጡኝ ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው መዳከረው እና አብዛኞቹ አሪፍ ጻፊዎች ሆነዋል አብዛኞቹ አሪፍ ተዋናይ ሆነዋል አብዛኞቹ አሪፍ አዘጋጆች ሆነዋል ለምሳሌ አላዛር የሚባል ልጅ አለ አላዛር ሳልልኝ የኔ ተማሪ ቴድሮስ ሽዋንግዘው ሰላም ተስፋዬ አናን ታሪክ ቃል ኪዳን ጥበቡ አዎ እነዚህ በቃ በጥቂቱ እነዚህ በጣም አሪፍ አሪፍ የሚባሉ ናቸው ስለዚህ በዚህ ምክንያት ነው
ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር ገታ እናድርግና ሁለት ወጣት ከያንያን እንተዋወቅ በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፍ ውስጥ ተስፋ የሚጣልባቸው ከያንያን ናቸው ሻዊት መኮንንና ቴዎድሮስ ሽዋንግዘ ይባላሉ ስለመምራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቂያቸዋለሁ
በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምሬ እንዲሁም ወንድሜ ስለፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልብ አመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ ከ2000 ዓመተ ምህረት ጀምሮ ነው በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያደክሙ የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርጓል። ምንም አይደክሙም በቃ አይሰለቹም። እንደውም በጣም የሚገርመኝ ይሄ ባህሪው አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር እርበተበት ነበር ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተውን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለኔም ትልቅ ስኬት ነው ለሱም እርግጠኛ ነኝ ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለሱም ትልቅ ስኬት ነው። ለዛ ደግሞ ከልቤ በጣም አመሰግናለሁ። ይሄ ተማሪዎቹ አንባቢ እንዲሆኑ በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራሱ ወጪ ማለት ነው ለብዙ ተማሪ ይሸልማል። ማስቲካ አስተኝት ምናምን ካየ ምን ይላል መሰለኝ ለኮ መጽሐፍ ገዝቼ የምሸለማሽው ከልጅ ወተት ላይ ቀንሽ ነው ማስቲካ ከምትተኝኩበት በርገር ከምትበሉበት ለምን መጽሐፍ አትገዙም የሚለን ነገር ሁሌ አይረሳኝም።
ፍቄ የሚገርም ድንቅ አስተማሪ የመልካም ስብዕና ባለቤት የሆነ እና ለሞያው የመጨረሻ ትልቅ ዲሲፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲሲፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለኔ ትልቅ ዋጋ ያለው ፍቄ። ከምንም በላይ መጀመሪያ ዲሲፕሊን ያለው ወጣት ሞያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግይቶ ይመጣል። ዲሲፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲም ገብቼ ተምሬያለሁ ቲያትሪካል አክት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው በቃ እኔ ከሰራኝም ሰራኝም ለው ፍቄ ነው እውነት ለበናገር ማትረሱት ላልከኝ ባጋራ ደስ የሚለኝ የፍቄ ክላስ በ15 ቀኑ ምናዘጋጀው ፐርፎርም ከማረግ በዘለለ ደግሞ በጓድራጎት ላይ የሚሰራል ሁሌ እንደዚህ ገንዘብን በያዋጣን ልብስ ጫማ ምናም ይዘን እንሄዳለን በህይወት የማረሳው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ ልብስ ያለንን ሁሉ ነገር ይዘን ሄደን የጠየቅናቸውና በጣም ደስ ብሏቸው ሽማግሌዎቹ አሮቢቶቹ አረጋውያኑ በጣም ደስ ብሏቸው እስቲ እንደዚህ የመጣችሁ ትንሽ እንኳን አዝናኑን በጣም ነው እናመሰግነው ምናም ብለው መርቀውን የሸኙን ጊዜ የእውነት መቼም በህይወቴ ማረሳው እሱ ትልቁ ጊዜ ነው አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ ማሳለፈው በጣም ማደንቀው በጣም የምወደው ሰው ነው ፍቄና በጣም ደስተኛ ነኝ በጣም እኔ ነገ በጥበብ በቲያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በሙሉነት መሰከረው
ሸዊትና ቴዎድሮስን ባድማጮቼ ስም በእጅጉ አመሰግናለሁ እንግዲህ ፍቃዱ ግጥም በጠመንጃ የተሰኘ አስቂኝ ወጎችና አጫጭር ታሪኮች ስብስብ መጽሐፍም አሳትመሃል። ሌሎች የሥነ ጽሑፍ ሥራዎችም እንዳሉ አውቃለሁ። የሥነ ጽሑፍ ዝንባሌ ትወናው የቆሰቆሰው አዲስ ግኝት ነው ወይንስ ወትሮውንም የነበረና ጊዜ የሚጠብቅ ስሜት ነበረ?
ግጥም በጠመንጃ በጣም ቆንጆ ስቶሪ ነች። አንድ ካምፕን ግቢ የሚጠብቅ ዋርዲያና ያንዴ ተዋናይ ታሪክ ነው። 18 አጫጭር ልቦለድና የወግ ስብስቦች ናቸው። ቀጣይ ደግሞ 3-4 ስራዎች ወደፊት እንደ እግዚአብሔር ፈቃድ ይወጣሉ። እንግዲህ አሁንት ለመናገር እንግዲህ የህትመቱም ነገር የገንዘቡም ነገር ምናምን እንዳለ ነው። ግን በእርግጠኝነት ወደፊት የተጻፉት ሁሉ አሁንም የተስተካከሉ ነው ይወጣሉ። ይሄን ነገር እውነት ያመጣው ይሄ ከቲያትሩም በፊት በጣም ድጅም ይያለው እጫጭር ነበር። ነፍሷን ይማርና እናቴ ወይዘሮ ፍሬወት ላውን ይሄ ልጅ እንደው ምንድነው እንደው በቃ ክርስቲያን ነው የሚሆነው ምናም ትላለች። እቺ ሲቲዩ ያማታል እንዴ? እኔ አደገኛ ኳስ ተጫዋች ነው የምሆነው ወደፊት ሀገሬን በኳሱ ማስጠራ በፎርቢች በመቀስ ምትጎል ማገባ ልጅ ነኝ። ምንድነው እቺ ያ ቲያትር ምትሎናል? ጽሑፉ የመጣው ድንገት ከአርቱ ወይ ከተወነው ምናምን ሳይሆን እንደውም ከተወነው በፊት ብዙ የተሰሩ ነገሮች አሉ። በርግጥ አሁን አንዳንዶቹን አሁን ከሸልፍ ውስጥ አውጥቼ ኮተቶቹን ወርቀቶቹን ሳያቸው ያስቆኛል የተጻፉት ነገር ግን አንዳንዱ ደግሞ ሐሳባቸው በጣም አሪፍ የሆነ ነገሩን እንደ አዲስ የጻፍኳቸው ናቸው።
ፍቃዱ በቀጣይ ዘመናት ለሚወዱና ለሚያከብሩ የሥራዎች ተከታዮች ለታበረክታቸው ስላሰብካቸው ሥራዎች ጥቂት እናውራ።
እሺ ቀጣይ እንግዲህ አጥዬ ካልከው አንድ ስንታየው ታዬ የሚባል ጎበዝ ልጅ አለ። መልክ የሚባል ቲያትር አዘጋጅቷል። ከዛ ጋር ደግሞ እኔ ለብቻዬ የሰራሁት የዛሬ 2 ዓመት አካባቢ የሰራሁት ኮሚቴው የሚል ወደ 11 ካራክተር ይሄ እንግዲህ ይሄ ቲያትር አርትስ ቴሌቪዥን ለረጅም ጊዜ ተላልፏል። እዛ ላይ ያዘጋጀው ስንታየው የሚባል ልጅ አለ። ከሱ ጋር ዳስ ቲዩብ DAS ዳስ ቲዩብ የሚባል አንድ ቲዩብ ከፍተናል። እዛ ላይ በተለያየ ትምህርት ቤቶች የምናስተምራቸውን ነገሮች በዳስ ቲዩብ ላይ መሰረታዊ የትወና ጥበብን ለማስተማር በቅርብ ዝግጅት አድርገናል እያደረግን ነው። ይሄንን በዳስ ቲዩብ ላይ እናስተላልፋለን። በኔ ጋር ደግሞ ለጠየቀኝ ጥያቄ ተከታታይ የሚወጡ ጽሑፎች አሉ፣ ወጎች አሉ። በመጽሐፍም ተከታታይ የሚወጡ በዚህ በዳስ ቲዩብ ላይ አስተማሪ የሆኑ ሾርት ሙቪዎች አሉ። አሁን ላይ ደግሞ እንግዲህ ቅድም ጠቅሻለሁ በብሔራዊ ቲያትር ሐሙስና እሁድ የኮኮቡ ሰውና ባቢሎን በሳሎን እየሰራው ነው። ሌላም ደግሞ አፍሮ አካዳሚ የሚባል ፒያሳ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ደግሞ የተለያዩ የትወና ፍቅር ያላቸው ልጆች ደግሞ ስት ቀና ያልኩኝ አክቲንግ ክላስ እሰጣለሁ። የተጻፉ በተለይ ደግሞ ባለፈው የኮሮና ዘመን ኮሮና ያው ከቤት አላስወጣንም ነበር ቁጭ አርጎን ነበር ያን የተጻፉ ቆንጆ ስራዎች አሉ። እነሱን እንግዲህ ተመልካቹ በሚፈልገው መንገድ ለተመልካቹ ለማድረስ ዝግጅት ላይ ይገኛሉ።
የዛሬ ምሽት እንግዳችን ተዋናይ ደራሲና መምህሩ ፍቃዱ ከበደን ባድማጮች ስም አመሰግናለሁ። የድምጽ ምህንድስናውን ሲያከናውን ያመሸው ኤልያስ አስማረ ነው። ሰለሞን አባተ በአርትኦት፣ ሀብታሙ ዘዩም ደግሞ በመስተንግዶ አብረናችሁ ነበርን። የቸር ሳምንት ይሁንላችሁ። መልካም ምሽት።